የድምጽ አውይ አጫሉ ሁንዴ ሳስከረን ዛሬ በተወለደባት አምቦ ከተማ ገዳመ ኢየሱስ ቤተክርስቲያን መካነ መቃብር አርፏል። የሽኝቱ ስነ ስርዓት በአምቦ ዩኒቨርሲቲ ስታዲየም ተከናውኗል። በስነ ስርዓቱ ላይ በጸጥታ ስጋት ምክንያት ቁጥሩ አነስተኛ ሰው መገኘቱን ታላቅ ወንድሙ አቶ ሀብታሙ ሁንዴ ሳገልጾልናል። አቶ ሀብታሙ በአርቲስት አጫሉ ሁንዴ ሳሞት ቤተሰቡ እጅግ ማዘኑን ገልጾ ነገር ግን ከቤተሰቡ ፍላጎት ፍጹም ውጪ በሆነ አካሄድ መቀበሪያ ቦታውን በመወሰን የቀብር ፍርአቱን ለማወቅ መሞከር አሳፋሪ ድርጊት ነው ሲል ቅሬታውን አሰምቷል። ወጣቱ በስሜታዊነት አንድ ነገር ከማድረጉ በፊት ቆም ብሎ ሊያስብ ይገባል ሲልም መክሯል አቶ ሀብታሙ ሁንዴሳ። አቶ ሀብታሙን ያነጋገረችው ጽዮን ግርማ ከድምጻዊ አጫሉ ሁንዴሳ የህይወት ታሪክ ጋር አካታ ተከታዩን ዘገባ አዘጋጅታለች።
ሰኞ ሰኔ 22 2012 ዓመተ ምህረት ከምሽቱ 3 ሰዓት ተኩል በአዲስ አበባ አቃቂ ክፍለ ከተማ ገላን እየተባለ በሚጠራው አካባቢ ካልታወቁ ሰዎች በተተኮሰ ጥይት የተገደለው በኦሮምኛ የሙዚቃ ስራዎቹና በኦሮሞ ትግል ወቅት በሚያቀነቅናቸው ሐሳቦች የሚታወቀው የ36 ዓመቱ ድምጻዊ አጫሉ ሁንዴሳ ስርዓተ ፍትሃቱና የቀብር ስነ ስርዓቱ ዛሬ በተወለደባት አምቦ ከተማ ገዳመ ኢየሱስ ቤተክርስቲያን ተፈጽሟል። የአጫሉ ታላቅ ወንድም አቶ ሀብታሙ ሁንዴሳ ይህ እንዲሆን የተደረገው ደግሞ በቤተሰቦቹ ፍላጎት መሆኑን ተናግሯል። የአሜሪካ ድምጽ ከቀብር ስፍራው አምቦ ከተማ ባጠናቀረው ዘገባ መሰረት የድምጻዊ አጫሉ አስክሬን ዛሬ ጠዋት ከቀበሌ 03 ወይም ቶርበን ኩታይ የተባለ ከሚጠራው የቤተሰቦቹ መኖሪያ ቤት ወደ አምቦ ዩኒቨርሲቲ ስታዲየም ተወስዶ በማርሽ ባንድ ታጅቦ የመታሰቢያ ዝግጅቱ ተሰናድቷል። በዝግጅቱ ላይም ወላጅ አባቱን ጨምሮ ቤተሰቦቹና የቅርብ ወዳጆቹ ንግግር አድርገዋል። የህይወት ታሪኩም ተነቧል። በመላገሪቱ የኢንተርኔት አገልግሎት በመቋረጡ ምክንያት ዘጋቢዎቻችን ከስፍራው ያጠናቀሩትን ዘገባ እንዳለ ለአየር ማብቃት ባንችልም ባገኘነው መረጃ መሰረት የቀብር ስነ ስርዓቱ የተከናወነው በጸጥታ አካላት ታጅቦ ሲሆን ከዩኒቨርሲቲው ስታዲየም አጥር ውጪ ቁጥራቸው የበዛ ወጣቶች በቀብር ስነ ስርዓቱ ላይ መታደም እንፈልጋለን፣ እንዲሁም አስክሬኑ ወደ አዲስ አበባ ተወስዶ በዚያ የቀብር ስነ ስርዓቱ ሊከናወን ይገባል የሚል ድምጽ ያሰሙ ነበር። በመጨረሻም በጸጥታ አካላትና በእነዚህ ወጣቶች መካከል ግጭት ተፈጥሮ የሰው ህይወት መጥፋቱና የቆሰሉ ሰዎችም በሆስፒታል እንደሚገኙ ለማወቅ ተችሏል። ከአምቦ ዩኒቨርሲቲ ሪፈራል ሆስፒታል በተገኘው መረጃ መሰረትም 9 ሰዎች በጥይት ተመተው ሆስፒታል ገብተው እንደነበርና ከነዛ መካከል የሁለቱ ህይወት አልፏል። የተቀሩት 7ቱም የህክምና ክትትል እየተደረገላቸው ነው ተብሏል። በአምቦ አጠቃላይ ሆስፒታል ደግሞ 3 ሰዎች ቆስለው የህክምና ክትትል እየተደረገላቸው ይገኛል ተብሏል። ከቀብር ስነ ስርዓቱ በኋላ የአጫሉን ታላቅ ወንድም በስልክ አነጋግረነው ነበር። ራሱን በማስተዋወቅ ይጀምራል። ሲሙሉህን ስምህን ንገረኝ። ማን ልበል? አንተ ሙሉ ስምህ? አጫሉ ስንት አመቱ ነው? የስንት አመት ታላቁ ስነህ አንተ?
36 አመት ነው። ሁለት አመት ልጅ
አለ። በመሀላችሁ ልጅ የለም?
አለ አለ።
ሁለተኛ ታናሽህ ነው ማለት ነው?
ሁለት ልጆች አሉ።
ሁለት ልጆች አሉ። እሺ፣ እንደው አብራችሁን ያደጋችሁት አንድ ላይ እና አጫሉ ምን አይነት ልጅ ነበር? ልጅ ሆኖ የሙዚቃ ስራ የመስራት ፍላጎት ነበረ? የልጅነቱ ጊዜ ምን ይመስላል? ስለ ልጅነቱ ጊዜ ንገረን እስቲ።
የልጅነት ጊዜው ክራር ይጫወታል። እንደገና ደግሞ ዝም ብሎ ያንጎራጉራል። ከብቶች ምናምን ለማውጣት ወደ ትንሽ ራቅ ወዳለ አንድ 3 ኪሎ ሜትር ይሁን ቦታ ወደ ሲመጣ በቃ ዝም ብሎ የሚገናኝ ጊዜ ዝም ብሎ ከቀደም የደሳኞች እንትን በማለት ያንን ነገር የማንጎራጎር ባህሪ ያለው እና ክራር ግን በትክክል ይጫወታል። ኪቦርድ ምናምን ይጫወት ነበር።
ልጅ እንደዚህ ሙዚቃ ሲያደላ ብዙ ጊዜ ቤተሰብ አይደግፍም። እናንተ እንደ ቤተሰብ አባቱ እናቱ እንደዚህ ክራር በሚጫወትበት ጊዜ ሊሰጡት የነበረው ድጋፍ ምንድን ነው?
ማንም አይደግፉም። አባቴ በተለይ አይደግፉም። አይደግም ጭራሽ ትምህርት ተማር ምናምን ነው የሚለው። ጥላቸው ምናምን ሳይሆን ድጋፍ ነገር ማንም የሚያበረታተው ሰው አልነበረም። ያው ሁኔታውንና እንግዲህ ድሌሆነ እሱ አጋጣሚ ዛሬ ሶስት ምናምን እየሰራ የ16 አመት ክፍሉ ከአምስት አመት በኋላ ነው የሚጠቀሱ።
ማትሪክ የተፈተነው እዛ እያለ ነው አይደለ?
እዛ እያለ ነው። እንደገና ደግሞ በቃ ከዛ በኋላ ነው እንደዚህ ምናምን የሆኑ ስራዎቹን ሊቀመና ዲማ ያውስ እየሰራ ከአምስት አመት በኋላ ሲወጣ ወደ ሙዚቃ ያለን ተቀላቀለ። ከዛ ዲማ ዘፈን ሰራ። ከዛ በኋላ በጣም ተወደደለ። ከዛ በኋላ በተለያዩ አውሮፓ ሀገሮች ዞሯል። ሰራ ነበር። በቀደራ ፍጥረት ነው የሚደረሰው። ዲማን እንደግፎት አይደለም
ግን እየታወቀ ሲመጣ ስራዎቹ እየተወደዱለት ሲመጡ ማለት የኦሮምኛ ቋንቋ ተናጋሪ ብቻ አይደለም የሀጫሉ ዘፈን የሚወደው የነበረውና ቋንቋውንም የማይችል ሰው እንግዲህ በመላው አገሪቱ ነው የሚወደድ የነበረውና ያንን ስታዩ ምን ይስማችሁ ነበር እንደ ቤተሰብ?
አሁን ታዋቂነቱን እየተረፈ ሲመጣ ያባቴ እሱን የማግኘትና የወደድ ባህሪ ያመጣው እኔ እንደግሌ በቃ ትልቅ ቦታ እንደሚደርስ ነበር ሀሳቢ። የእግዚአብሔር ስራ ሆነ ዋጭሩ ቀረኝ።
ስንት ናችሁ? በአጠቃላይ ስንት ልጆች ናችሁ?
ስምንት ናቸው።
ከዚህ በፊት እንደዚሁ በተመሳሳይ ሌላ ወንድማችሁ ህይወቱ ያለፋል?
አዎ፣ የዛሬ ሁለት ዓመት ያጋጣሚ የሆነ ስራ እየሰራ ድንገት ማሽን ነው ተንሸራቶኝ ክፍ ይወታል።
እንጂ በዚህ በተቃውሞ እንቅስቃሴ አይደለም?
አይ ውሸት ነው፣ ውሸት ነው።
ማን ነው ስሙ? የት ነበር የሞተው?
አዲስ አበባ ሌሳ ይባላል። ወደ ዳንግላ አካባቢ እዛ አካባቢ የሆነ ማሽን ጠጋይ ነበረ። ማሽን እየሰራ ነው። ማሽን ተንሸራቶ ይወታል።
ስንት አመቱ ነበረ?
እሱ 24 ነው።
እግዚአብሔር እንግዲህ እሱንም ነፍስ ይማር፣ ቤተሰቦቹ ናችሁ ለመጽናናት ይስጣችሁ። ሴቶች ልጆች አላችሁ ወንዶች? ወንዶች ብቻ ናችሁ? እህቶች አሉ?
አዎ።
እንግዲህ ሀጫሉ የልጆች አባትም ነው፣ የሶስት ልጆች አባትም ነው። በተለያየ ጊዜም ተናግሯል ከባለቤቱ ጋር የረጅም ጊዜ ፍቅረኛው እንደነበረች እና ለልጆቹ ምን አይነት አባት ነበረ?
ለልጆቹ አይደለም ለማንም ለደፈው ልታውልቆ ይሸጥቶ ነበር አጫሉ።
ደው አሁን ህይወቱ ወዳለፈበት ሁኔታ እንምጣና ህይወቱ ማለፉን እንዴት ነው ቤተሰቡ የሰማው?
እኔ ያለሁት አዲስ አበባ ነው፣ ያው ወደ 4 ኪሎ ላይ። እሱ ደግሞ ወደ አለም ገና ከሄደኛው ዘጋታኝ አንዱ ያለች ህይወቱ ደውላ በፊትፊት እንደዚህ እንደዚህ ተባላል አረከሩ ወካይ። ከዛ እኔ ተደናግጬ ብድግ ብዬ ሚዝንትን ወደኝ በፊትፊት ክፍት የሆነ ማየ ነገር ደሰላለኝ። ስደዋውል እሱም ስልክ ስደውል ስልክ አይሰራም፣ ወደ ባለቤቱም ስደውል ስልክ አይሰራም። ከዛ በኋላ የሚሰራባቸው አለቆች ደግሞ አጋጣሚ ሰምተው ነበር ነገሩ መመካከል እንጂ የህይወት ማለፉን እርግጠኛ ስላልነበሩ ተመቶ ከሆነ ግን ይድናል የሚል መስል ነበራቸው። ከፍ ብሎ እናገናኛለን የሚል ሀሳብ ነበራቸው እና እዛ ሳንገናኝ ያው ይሄን እንዳለፈ ከሰሙ በኋላ አለቆቼ ነገሩኝ። ለዛ ነው የሰማሁት።
ለመጨረሻ ጊዜ ያያችሁት መቼ ነበረ? ከቤተሰቡ ጋር የተገናኘ?
እኔ ወራልኩኝ አዲስ አበባ ሆነን ያው በስራ ምክንያት ደግሞ በሽታ ጉዳይ ነው የሚያቀራረብ ግን መስጌት ስላልነበረ አልሄድም። ያ ልጅት እንኳ ወልዳ ወራኛላት ይዜም አላየሁም። ያው እንግዲህ ኤዳምቡም ከመጣ ወሬ ይመጣል ይመስለኛል።
ህይወቱ ካለፈ በኋላ ደግሞ ያው እንደምታዩት ነገሮች መልካቸውን የመቀየር ነገር አለና አምቦ ከተማ አትላንትናም ሌላ ዘመድ ህይወት አልፏል ተብሏል። የእናንተ ዘመድና ስለሱ ልትነግረን ትችላለህ? ማን ነው ህይወቱ ያለፈው? አጎት የሚል ነገር ነው የሰማነው።
ያንደና አልከው ይባላል። የአጎቴ ልጅ ነው።
ስንት አመቱ ነው?
እሱ ወደ 48 ይሆናል።
ከእናንተ አንደበት ለማረጋገጥ ምንድን ነው የተፈጠረው?
በቃ ዝም ብለው ሆይ ሆይ የሚሉ ልጆች ነበሩ። አጋጣሚ ከፖሊስ ጋር ባለመግባባት በተፈጠረው ተጣገባ ድንጋይ መወርወር ሲጀምሩ ከዛ በተፈጠረው ነገር ነው። ድንጋይ ከሚወረወሩ ልጆችም ሽጉጥ የሚተኩስ አለ ይባላል። እኛ እንኳን ኤሌክሽን ስለነበር ነበር እዛው ድንኳን ውስጥ በአጋጣሚ ይሄ ወንድሜ ያጎቴ ልጅ ወጥቶ የሚወረወሩትን ተው ምናምን እያለ በዚህ ማልበስ ተኮሰ ጥይት ነው የተደረሰው። ይችላል
ከየት እንደተተኮሰ ታውቋል?
እንደሚሉት ራሱን ለመከላከል ጥበቃዎቹም አካላት የተኮሱ ነበረ። እንደገና እነሱ ላይም ድንገት የሚወረወሩት እየተኮሰ ያለ በዚህ መሀል እንግዲህ ማን ይንታው የተያዘ ነገር የለም።
ዛሬ እንግዲህ የቀብር ስነ ስርዓቱ ተከናውኗል። እንደው ምን ይመስል ነበር የቀብር ስነ ስርዓቱ? እንዳሰባችሁት በጥሩ ሁኔታ ተጠናቀቀ? እንዴት ነበረ ስንብቱ? ምን ይመስላል?
ለወንድሜ ይህ ስንብት አይገባውም። ክብር የሚገባው ልጅ ነበረ። ግን ምንም ማድረጋችን ሰው እስኪገባው ድረስ አንድ ሞተ ሰው ሬሳ ወደዚህ ወደዚያ የሚል ቤተሰብ እያለ ማሁንም አካል ሊወስድ አይችልም። ግን ሬሳ አዲስ አበባ ይ አይችል ጠቃገለ ነገር ብቻ ዘበራ ይቻ በቃ ክብር ስነ ስርዓቱም ህይወት እንዲቀበረ አይደለም። ያው በተፈከረው ትላንት ነገር ተኩሱ ነበር። ለዚያ ሰው ስለተረባበሸ ያው አጫሉ የሚመልሰው ነገር አይደለም። አጫሉ አጫሉ ደግሞ ለሱ ምንም አይደለም። አጫሉ ከዚ አርፈዋል። ከዚህ አጫሉ ደግሞ ይመለስ አሁን የተጓዘ ለሰው የሞተ ሰው ክብር ነው። የሰው ልጅ ጨኝተሽ ነው የሆነ ልብሽንም ማድረግ የሚችል ከሆነ ይደረጋል እንጂ የሰው ሬሳ ላይ እንደዚህ ማድረግ በጣም ኖር ነው። በጣም ያዘንኩት እንደ ቤተሰብ። እኛ ግን ቀደም ስለዚህ ይመስላል
ቀብሩ አዲስ አበባ መሆን አለበት የሚሉ ሰዎች ሲናገሩ እንደሰማሁት ብዙ ሰው በተገኘበት በትልቅ ስነ ስርዓት መቀበር አለበት የሚል ፍላጎት እንዳላቸው ነበርና ቤተሰቡ የተለየ ምክንያት አለው አምቦ ከተማ ይሁንልን ያለበት?
አንዱ ከተማ የተወለደበት ጥንት የተቀበረበት ነው። እንደገና ልጁ በተፈጥሮ የሆነ የሚታየው ነገር አለ። ከሞትኩ እንኳን ከአምቦ ውጭ እንዳትቀብሩኝ የሚል ነገር አለው። ቢሰው ደግሞ ይህን ያምናል። አንድ የልቀዎቹ አንደበት ነው። ሁለተኛ ደግሞ የቤተሰብ ፍላጎት ነው። ይህን ከቤተሰብ ፍላጎት ዘላይ ሌላ ነገር መውሰድ በጣም አሳሳቢ ችግር ነው። እንደ ጊዜ
እንደው ምናልባት ይሄ ነገር ካለፈና ከተረጋጋ በኋላ የተሻለ መታሰቢያ ለማድረግ እንደው በቤተሰብም በኮሚቴም የተነጋገራችሁት ነገር አለ?
እኛ ወንድማችን አልፈዋል። እኛ ለእኛ መታሰቢያ ምንም ላይቀር የሚጠቅመው ነገር የለም። ማንም አደረገ ማንም አላደረገ ለእኛ ምንም ነገር ምንም አደለ። ገና መኖር የሚችል ልጅ ብዙ ህልም ያለው ልጅ በመንገድ አስቀርተውታል። ስለዚህ እንደዚህ እናደርግላቸው ለእንደዚህ እኛ ፍቃድ አንፈልግም። በቃ ወንድማችን እናተናል። ስለዚህ እኛ ምንም ከማለን ምንም አልፈልግም።
እንደው ወጣት ነህ፣ ኢትዮጵያዊ ነህ፣ አሁን አገር ውስጥ ያለውን ሁኔታ ታያለህ፣ ከሀጫሉን በፊት ከሀጫሉን በኋላ፣ በአጠቃላይ እንደ አገር በእርግጥ ከባድ ሰዓት ነው ላንተ ይሄን ጥያቄ ማንሳቴ። እንደ አገር አገር ነው እንድትቆም እንድትቀጥል የምታስተላልፈው መልእክት ሲኖር ይሆን ለወጣቶችም ለኢትዮጵያ ህዝብም?
እኔ ለኢትዮጵያ ህዝብም ለወጣቱም ማስተላልፈው ሁሉም ሰው የሆነ ነገር ከማድረጉ በፊት ቀስ ብሎ እንደ ቢያስ ቆሞ ብሎ ያንስ በቃ አሁን ለምን ቤታ እንዳይቀበር አቡ ለፈለጋችሁ ብሎ መጠየቅ ያለበት ቤተሰብ ሬሳ እንዳይቀበር አባባሩ መፍጠር፣ ግን እንደገና ሌላ ሰው እንዲሞት ማድረግ ይህ ማሰብ አይመስለኝም። እንዲሁም የሞተው ሰው ክብር ማሳጣት ነው። ስለዚህ እንደው የሆነ ነገር ከማድረጋችን በፊት ብናስብ ማሰብ ከልተሻ ሚገኘ በማሰቡ ነው። ማሰብ ደግሞ ትልቅ ነገር ነው። እናስብ ነው ቆመ ብለን ነገሮችን የሆነ ወደ የሆነ ነገር በስሜታዊነት ከምንነዳ ለምንድን ነው ማን የዋና ኃላፊነትን መወጣት የሚችል? ትዳር ያለ ሰው ነው ይሹ አትፈልግም። ወንድሞች ነን አንፈልግም። ቤተሰብ ነው አንፈልግም። እሱ ጎበት ያለው ነገር ቃል ነው አንፈልግም። እና ምንድን ነው አሁን ይሹ ስርዓተ ቀብር በስርዓት እንኳን እንዳይፈጸም ማሰባበል በጣም ኖር ነው። እና በቃ ይህን ነገር ከማድረጋችን በፊት ብናስብ የሚለው ነው ማሰለፍ።
በጣም አመሰግናለሁ። ሰላም ሁኑ። እግዚአብሔር ያጥናችሁ። በድጋሚ ለመላው ቤተሰብ ድምፃዊ ሀጫሉ ሁንዴሳ የተወለደው አምቦ ከተማ ሲሆን በ16 ዓመት ዕድሜው የከፍተኛ ሁለተኛ ደረጃ የአስረኛ ክፍል ተማሪ እያለ ማለት ነው በ1995 ዓመተ ምህረት አምቦ ከተማ በተማሪዎች እንቅስቃሴ እርሱና ጓደኞቹ የሰውነት አጥፍታችኋል በሚል ጥርጣሬ ታስረው ከዚያም ተከሰው እርሱ ለአምስት ዓመታት በእስር ማሳለፉ ዛሬ በተነበበው የህይወት ታሪኩ ላይ ተነግሯል። በመጨረሻም ፍርድ ቤት ከአምስት ዓመት በኋላ በነጻ ያሰናበተው ሲሆን በእስር ላይ ያለ መጽሐፍ የጀመረውን ሙዚቃ መስራት ቀጠለ። ነጠላ ዜማ ለመስራት ጀምሮት የነበረውን የሙዚቃ ስራ ወደ አልበም በመቀየር ሳኚ ሞቲ የተሰኘውን የመጀመሪያ አልበሙን አወጣ። ሀጫሉ ወደ ተለያዩ ሀገሮች በመሄድ በኦሮምኛ ቋንቋ ተወዳጅ የሆኑ ስራዎቹን አቅርቧል። በሙያው እንዲያድግና አልበሙን ከመግዛት ጀምሮ በሙዚቃ ስራዎቹ ላይ በመታደም እገዛ ያደረጉለት በውጭ የሚገኙ የኦሮሞ ማህበረሰብ አባላትን ደጋግሞ ሲያመሰግንም ከዚህ ቀደም ተሰምቷል። እዚህ ዩናይትድ ስቴትስም አራት ጊዜ መጥቶ ከ35 በላይ ግዛቶች ተጓዞሮ የሙዚቃ ስራዎቹን አቅርቧል። ዋኤ ኬንያ የተሰኘ ሁለተኛ አልበሙን ያወጣው የመጀመሪያ አልበሙን ካወጣ ከ9 ዓመት በኋላ ነው። ሀጫሉ የእርሱ ዘፈኖች የኦሮሞ ህዝብ መብትን የሚጠይቁ መሆናቸውን ባገኘው መድረክ ላይ ሁሉ ይህንን ሀሳብ እንደሚያንጸባርቅም ዛሬ በተነበበው የህይወት ታሪኩ ላይ ከተነገሩት ሀሳቦች መካከል አንዱ ነው። ሀጫሉ ከዚህ ቀደም በሚሊኒየም አዳራሽ በተዘጋጀ የኢትዮጵያና የኤርትራ የሰላም መድረክ ላይ በእንጉርጉሮ ያስተላለፈውን መልእክት በተመለከተ ከአሜሪካ ድምጽ ተጠይቆ በወቅቱ ሰጥቶት በነበረው ምላሽ ሀገሪቱ ወደ ከፋ ግጭት እንዳታመራና ተጨማሪ ሰዎች እንዳይገደሉ ጠቅላይ ሚኒስትር አብይ አህመድ እርምጃ እንዲወስዱ ለማሳሰብ የሰራሁት ነው ብሎ ነበር።
ስፔሻሌ በሀረር በኦሮሚያ አዋሳኝ ላይ የሶማሌ ክልል ከ1000 ኪሎ ሜትር በላይ ነው የሚያዋስ ነው እና በተለያየ አቅጣጫ ሰው ይገደላል ማለት ነው። ታጠቁ ኃይሎች ብዙ ጊዜ እየገቡ እንትን ነው። ዶክተር አብይም ገና እንደተመረጡ እርቁን ለመፈጸም እዛ ነው የሄዱት። ምንም አልተቻለም። አቶ ለማ መገርሳ ሞክረዋል። ብዙ ብቻ ተደርገዋል እና የሀገር ሽማግሌዎችን ብዙ ነገር ቃል ተገብቷል። አልተቻለም። ፕሬዝዳንት ኢሳያስ አፈወርቂ መምጣት ደግሞ ዓለም ላይ ያሉ ኢትዮጵያውያን ብቻ ሳይሆን በመላው ዓለም ትኩረት የሚስብና ሁሉም በጉጉት የሚያየው ነገር ነውና እዚህ ቦታ ላይ የሚደረገው ግድያ እንዲቆም ትኩረት እንዲያገኝ እሺ እንዲሆን የኔ ይሄን ነገር የምገልጽበት አጋጣሚ ብቻኛው ይሄ መድረክ ነበር። ምክንያቱም ጎልቶ እንዲወጣ ማለት ነው፣ ጎልቶ እንዲታይ አቴንሽን አልተሰጠውም ማለት አይደለም። አሁን ለምሳሌ እውነት የምንነጋገር ከተባለ አገሩን የሚመሩት አያውቁም እያልኩሽ አይደለም። እነሱ በራሳቸው አካሄድ እንደሚሄዱ አውቃለሁ፣ እየሄዱበትም ሊሆን ይችላል። ጎልቶ እንዲወጣና እንዲታወቅ ስለፈለግኩ ነው። ትኩረት እንዲያገኝ ተፈለገ ደግሞ ከእንደዚህ ለዛን ከእንደዛ ነው አጋጣሚ በላይ ላገኝ ስለማልች ይሄን ነገር አድሬስ አድርጌያለሁ። ጠቁም ያለው እኮ ምንም እኮ አላልኩም። ሰው እየሞተ ነው፣ መቆም አለበት። ደግሞ በጣም ከሚገርምሽ ነገር ይሄን ነገር እንዳስተላለፈ ያስገደደኝ ፕራይም ሚኒስትሩ በየሄዱበት ቦታ ህዝብን የሚያስደስት ነገር በሚያደርጉ ሰዓት ነው እያንዳንዱ ነገር ሆን ተብሎ የሚከናወን። ይሄ ተቃራኒ ነው። ምናልባት ይሄም ነገር ቶሎ ካልቆመ እሳቸውን ያመነውን ህዝብ እሳቸውን የሚከተለውን ህዝብ ሌላ ነገር ውስጥ ስለሚሰጠው በግሌ ስላልተመቸኝ ይህ ነገር በአፋጣኝ መቆም አለበት ነው ያልኩት። ማለት ያለብኝ መድረክ ደግሞ ትላንት ነበር እንጂ ዝግጅት ድባብ ወይ የመጡትን እንግዶች ያለውን ሴሬሞኒ አቅጣጫ ለማስፋት ምናምን አይደለም።
ከአባቱ አቶ ሁንዴሳ ቦንሳና ከእናቱ ወይዘሮ ጉደቱ ቦራ የተወለደው አርቲስት ሀጫሉ ሁንዴሳ ከባለቤቱ ወይዘሮ ፋንቱ ደምሰው ጋር ተጋብቶ አንድ የአምስት ዓመት አንድ የሁለትና አንድ ደግሞ የአንዲት ወር ጨቅላ በአጠቃላይ የሶስት ልጆች አባት ነበር። በቀብር ስነ ስርዓቱ ላይ በመድረክ መሪዋ አማካኝነት መልእክት ያስተላለፈችው ባለቤቱ ወይዘሮ ፋንቱ ደምሰው የሀጫሉ ትዝታ ዘላለም በልቤ ውስጥ የሚቀመጥ ቢሆንም በሀጫሉ ስም በአዲስ አበባና በአምቦ ሀውልት እንዲቆምለት በራሴና በልጆቼ ስም እጠይቃለሁ ብላለች። በሌላ በኩል የአርቲስት ሀጫሉን ግድያ ተከትሎ በተቀሰቀሰ ተቃውሞ ምክንያት እስከ ትላንት ማታ ብቻ የፌዴራልና የኦሮሚያ ክልል ባረጋገጠው የቁጥር መረጃ 81 ሰዎች ተገድለዋል፣ የሰዎች ንብረት ተቃጥሏል፣ እንዲሁም በርካቶች የመቁሰል አደጋ ደርሶባቸዋል። የአሜሪካ ድምጽ ኤዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ቢጋ መንጃለቴ ኢሰኒሞቲ አሶቶዳቴ በረና ቀልቤ ጎቲ ቢጋ መንጃለቴ ኢሰኒሞቲ